Voice of America.
የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ትኩረቶች በየመስኩ ባለሙያዎች አይን የሚፈተሹበት ቅንብር የቅዳሜ ምሽት መዝናኛ የሙዚቃ ቃና ዛሬም እንደወትረው የሳምንቱን ምርጥ ምርጥ ዜማዎች አካቶ ቀርቧል። ጤና አስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ የቅዳሜ መስከረም 29 2008 ዓ.ም ተመረተ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪን ብርሃን ኃይሉን ይዤ እስከ ስርጭታችን ፍጻሜ 4 ሰዓት ድረስ አብሬያችሁ አመሻለሁ። አሁን ዋና ዋናውን የሰዓቱን የዓለም ዜና።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ቱርክ ዋና ከተማ ውስጥ በዛሬው ዕለት በዋናው የባቡር ጣቢያ የደረሱ ጥንድ ፍንዳታዎች ለ88 ሰዎች ሕይወት መጥፋት ምክንያት ሆነዋል። የአፍቃሪ ኩርድ ሰላማዊ ሰልፍ ከመካሄዱ ጥቂት ጊዜ አስቀድሞ የደረሱት መንታ ፍንዳታዎች ሌሎች ከ200 ያላነሱ ሰዎችም ጎድተዋል ተብሏል። ይህን መሰሉ ጥቃት በቱርክ ሲደርስ በታሪክ የዛሬው ከባዱ ነው ተብሏል። አንካራ ከተማ ኡሉስ ወረዳ ፍንዳታዎቹ የደረሱት በባቡሩ ጣቢያ ዋና መውጫ በር አቅራቢያ ሲሆን አብዛኞቹን የሰልፉን ተሳታፊዎች ያለመ ሳይሆን እንዳልቀረ ይገመታል። የዛሬውን የኩርድ ድጋፍ ሰላማዊ ሰልፍ ያዘጋጁት የሌበርና የሲቪል ማህበረሰብ ቡድኖች ናቸው። ባለሥልጣናት የሰለባዎቹ ቁጥር ሊጨምር እንደሚችል አስረድተዋል። የቱርክ ፕሬዚደንት ሬሴፕ ታይፕ ኤርዶጋን በኅብረታችንና በሀገራችን ሰላም ላይ የተቃጣ አሰቃቂ ጥቃት ሲሉ ድርጊቱን አውግዘዋል። ጠቅላይ ሚኒስትሩ አህመት ዶቮቶግሉ በበኩላቸው ሀገሪቱ አንድ ሆና በሽብር ላይ መዝመት አለባት ብለዋል። በቱርክ የሶስት ቀናት ብሔራዊ የሐዘን ጊዜ እንዲሆንም አውጀዋል። ለዛሬው የቦምብ ጥቃት እስካሁን ኃላፊነቱን የወሰደ ወገን የለም። የዩናይትድ ስቴትስ መራሹ ኅብረት ትላንት በሶሪያ የእስላማዊ መንግሥት ነኝ በሚለው ቡድን ላይ ያነጣጠሩ 5 የአየር ድብደባዎችን ማካሄዱንና በኢራቅ ደግሞ በነውጠኛው ቡድን ይዞታዎች ላይ 20 ቦምቦች መጣሉን ዛሬ የወጣው መግለጫ ያስረዳል። በጣምር ኃይሉ ተጨማሪ መግለጫ መሠረት በሶሪያ ላይ ያነጣጠረው ጥቃት በአልሐሳክ፣ በአርራጋ፣ በማምቢጅ እና በማራ አቅራቢያ የሚገኙ ተዋጊዎችን አጥቅቷል። ተሽከርካሪዎችንና የነውጠኛውን ቡድን ሕንፃዎች አውድሟል። በኢራቅ ራማዲ አጠገብ 4 የአየር ጥቃቶች ተካሂደው ነውጠኞች ለዝግጅት የሚጠቀሙበትን አካባቢ ከባድ የአውቶማቲክ መሣሪያና 6 ምሽጎችን አውድሟል ተብሏል። ይህ በእንዲህ እንዳለ የሶሪያ መንግሥት አንድ መንደር ከሽምቅ ተዋጊዎች አስለቅቀው መቆጣጠራቸው ተዘግቧል። አንድ ፍልስጤማዊ ዛሬ ምስራቅ ኢየሩሳሌም ውስጥ 3 ፖሊሶችን በጩቤ ከወጋ በኋላ በአቅራቢያው የነበሩ ወታደሮች ተኩሰው እንደገደሉት ተገለጸ። ከ3ቱ ፖሊሶች አንደኛው በጽኑ የቆሰለ ሲሆን 2ቱ ግን መጠነኛ ጉዳት ደርሶባቸዋል ተብሏል። አደጋው የደረሰበት ስፍራ ቀደም ሲል አንድ ፍልስጤማዊ ወጣት 2 እስራኤላውያንን በስለት ከወጋ በኋላ በፖሊስ ጥይት ተመትቶ የሞተበት ነው። ከቅርብ ቀናት ወዲህ እያደገ የመጣው በስለት ሲቪሎችና ፖሊሶችን የማጥቃት ድርጊት እስራኤልን እያናወጠ ነው። ለአንድ ሳምንት የዘለቀው የእስራኤልና የፍልስጤማውያን ግጭት ትላንት ወደ ጋዛ ሰርጥ ተሰራጭቶ በትንሹ ለ7 ፍልስጤማውያን መሞትና ሌሎች ከ100 በላይ ለሚሆኑ መቁሰል ምክንያት ሆኗል። የፓኪስታን ጠቅላይ ሚኒስትር ነዋዝ ሻሪፍ በዛሬው ዕለት ሲናገሩ ሀገራቸው የአፍጋኒስታንን የሰላም ንግግር እንደገና ለማስጀመር ጥረቷን አድሳለች ብለዋል። የአፍጋኒስታንን የእርቀ ሰላም ሂደት እንደገና ለማስጀመር እየሞከርን ነው፣ ጥረታችንን እግዚአብሔር ይባርክ ሲሉ ጠቅላይ ሚኒስትሩ ላሆር ከተማ ውስጥ ለጋዜጠኞች ተናግረዋል። ለአፍጋኒስታኑ ጦርነት መፍትሄው ሰላማዊ ድርድር ብቻ ነው ብላ ታምናለች ፓኪስታን። በ14 ዓመታት ውስጥ የአፍጋኒስታን ተፋላሚ ወገኖችን ለመጀመሪያ ጊዜ ባለፈው ሐምሌ ፊት ለፊት አገናኝታ ማነጋገር የቻለችውም ፓኪስታን መሆኗ ይታወቃል። በመጨረሻም ግሪክ በዛሬው ዕለት ከአውሮፓ ኅብረት ሸሪኮቿ ጋር አቴንስ ውስጥ በተወያየችበት ወቅት 5 የፍልሰተኞች መቀበያ ማዕከሎችን ለመክፈት ቃል ገብታለች። የመጀመሪያውና በአጣዳፊ ይከፈታል የተባለው ማዕከል በሌስቦስ ደሴት ሚቲሊኒ ውስጥ በ10 ቀናት ውስጥ ሥራ ይጀምራል ተብሏል። ይህን የገለጹት የሉክሰምበርግ ውጭ ጉዳይ ሚኒስትር ዣን አሰልቦል ናቸው። ዜናው አበቃ።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሰዓቱን የዓለም ዜና ነበር ያደመጥነው። አሁን ወደ ምሽቱ ቀዳሚ ቅንብር የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ከተጠናቀቀ አንድ ሳምንት ሆነው። በጉባኤው ላይ ትኩረት ተሰጥቷቸው ከተነሱ አበይት ጉዳዮች መካከል የአየር ንብረት፣ የጸጥታና የዓለም ሰላም፣ የሽብርና የምጣኔ ሀብት ልማት እንዲሁም የሰብአዊ መብቶች ይገኙበታል። የጉባኤውን ሂደት የተከታተለው ሰለሞን አባተ ምሁራንን አነጋግሮ እያቀረበ ካላቸው ትችቶች አንዱን ክፍል ዛሬ ይዞ ይቀርባል።
የተከበራችሁ አድማጮች ጤና ይስጥልኝ፣ እንደምናመሻችሁ። የዛሬ ዝግጅት ተሳታፊዎችና ተንታኞቹን ባለሙያዎች በብዙ አጋጣሚዎች ታውቋቸዋላችሁ። እኔም ከዚህ በቀደመው ዝግጅቴ ይዤላችሁ መጥቼ ነበር። ለማንኛውም ዛሬንም ከማን ጋር እንደሚያመሹ ቢያውቁ ለእርስዎ ተሳትፎ መስፋት ሳይጠቅም አይቀርም ብዬ በማሰቤ የእንግዶቼን ማንነትና ዛሬ ያሉበትን ሁኔታ ከራሳቸው አንደበት አሰማዎታለሁ። ዶክተር ደምስ ጫን ያለው፣ ዶክተር አክሎግ ቢራራና ዶክተር ጌታቸው አሰፋ ናቸው። እንዳቀማመጣቸው ከዶክተር ደምስ ጫን ያለው ልነሳ።
እኔ በሙያ የግብርና ኢኮኖሚስት ነኝ። የምሰራው በግል ነው። የግል አማካሪ ነኝ ወይም ኮንሰልተንት ነኝ። እንግዲህ በአጠቃላይ ከ35 ዓመት በላይ ልምድ አለኝ፣ ግን በአብዛኛው ልምዴ በማስተማር በጥናትና ምርምርና በማማከር ነው። አሁንም አስተምራለሁ። ያው
የት ነው እያስተማሩ ያሉት ዶክተር ደምስ?
ላለፉት 4 ዓመት በአዲስ አበባ ዩኒቨርሲቲ የምግብ ዋስትና ማስተርስ ፕሮግራም ላይ የግብርና ፖሊሲ የሚለው ሞዲውል እኔ ነኝ የማስተምርላቸው የምሸፍንላቸው።
ዶክተር ደምስ መጽሐፍም ጽፈዋል መሰለኝ በቅርቡ።
ያለው ወጥቷል። የኢትዮጵያ የውስጣዊ ፖሊሲና ሀገራዊ ፖሊሲና እድገት በሚል የግብርናው የፓስቶራልና የገጠር ልማት በሚል 1959 በላይ ገጽ ያለው መጽሐፍ ያለው።
አመሰግናለሁ ዶክተር ደምስ። ዶክተር አክሎግ ቢራራስ ማን ይሆኑ? ስራቸውስ ምን ይሆን?
ስራ የጀመርኩት ኢትዮጵያ ነው። አብዮቱ እንደፈነዳ በደርግ ጊዜ ተመልሼ ለ4 ዓመታት ያክል በብሔራዊ ባንክ የኢኮኖሚና የፖሊሲ ምርምር ክፍል ኃላፊ ሁኜ ሰርቻለሁ። የዋናው አዛዥ የኢኮኖሚ አማካሪ ሁኜ ሰርቻለሁ።
የባንኩ ገዢ ማለት ነው?
አዎ፣ የባንኩ ገዢ አቶ ተፈራ ደገፌ ነፍሳቸውን ይማርና፣ ከዚያ በኋላ ደግሞ የንግድ ባንክ ዋና ስራ አስኪያጅ ሁኜ ሰርቼ ነበር። ሁኔታው በጣም ለህይወቴ አስጊ ስለሆነ ወደ ውጭ እንድሰደድ ተገድጄ ነበር በደርግ ጊዜ። ከዚያ በኋላ ስራ ስፈልግ USAID ቀጥሮኝ የኢኮኖሚ አማካሪ ሆኜ ቻድ እና ካሜሩን በአማካሪነት ለኤአይዲ ሰርቻለሁ። ከዚያ በኋላ ተማሪ በነበርኩበት ጊዜ ዶክተሬቴን በመጨረስ ላይ በነበርኩበት ጊዜ እንደ አጋጣሚ ሆኖ አንድ ኢትዮጵያዊ አቶ ቡልቻ ደመቅሳ እግዚአብሔር ይስጣቸውና ዓለም ባንክ መጥተህ በኢንተርን ብትሰራ ጥሩ ነው ብለውኝ እዚያ እሰራ ነበር። እዚያ እሰራ በነበረበት ጊዜ ለያንግ ፕሮፌሽናል ፕሮግራም እጩ ሆኜ ተቀብለውኝ ነበር። ነገር ግን አልፈልግም ብዬ ወደ ኢትዮጵያ ተመለስኩ እና ያነ መሰረት ስለጣለልኝ ቻድና ካሜሩን ከሰራው በኋላ ዓለም ባንክ ቀጠረኝ። የቀጠረኝ ኢኮኖሚስት ሁኜ እንዳገለግል ነበር። እንዳጋጣሚ ሆኖ በዚያ ጊዜ ኢኮኖሚስቶች ሪክሩት የሚያደርግ ሰው የለምና ኢኮኖሚስቶቹን ሪክሩት እንድታደርግ እንቀጥረሃለን።
እንዲቀጥሩ እንዲመለምሉ ማለት ነው?
እንድመለምል ማለት ነው። አዎ፣ በየቦታው እየሄድኩ እንድመለምል፣ ኢንተርቪው እንዳደርግ፣ ዘገባ እንዳደርግ እና የሚመረጡ ግለሰቦችን ለወሳኞች እንዳቀርብ በጣም ወደድኩት ስራውን። በዚያው ኢኮኖሚስቶችንን በአፍሪካ በሌሎችም ሀገሮች እየሄድኩኝ እየመለመልኩኝ ወደ ዓለም ባንክ እንዲገቡ አድርጌ ነበር። ከዚያ በኋላ ግን በተለያዩ ዘርፎች በኢኮኖሚስትነትም በአማካሪነትም በማኔጀርነትም ለ30 ዓመታት ካገለገልኩ በኋላ ሙሉ ጡረታዬን ይዤ ወጥቼ ከዚያ ወዲህ የምሰራው ሁሉም ነገር ጥሮታ ወጣውኝ እንጂ ስራ አለቀኩም። አንደኛ አስተማሪ ሆኜ ትሪኒቲ ዩኒቨርሲቲ የፖለቲካል ኢኮኖሚ ሳስተምር ቆይቼ ነበር። ያንን ለማስተማር በፍጹም ስላስቸገረኝ ከሌላው ስራ ጋራ ወደ መጻፉ ዞርኩኝ። እና አምስት መጽሐፎች ጽፌያለሁ። አንደኛው ግሎባላይዜሽን ላይ ብዙ እውቅና እና ትችት የደረሰበት መጽሐፍ ጽፌያለሁ። ድርጅታዊ ምዝበራ የሚለውን በሙስና ዙሪያ ጽፌያለሁ። ሌሎችም ጽፌያለሁ። አሁንም ሌላ መጽሐፍ በመጽሐፍ ላይ ነኝ። እና አሁን ስራዬ ኢትዮጵያ ናት። ኢትዮጵያ ናት። አገሬን እወዳለሁ። አገሬን አፈቅራለሁ። እስካለው ድረስ አቅም እስካለኝ ድረስ ችሎታ እስካለኝ ድረስ ለአገሪቱ አስተዋጽኦ ለማድረግ እስከቻልኩ ድረስ ይህንን ለማድረግ ነው ወስኜ ያለሁት እና በጣም አመሰግናለሁ። ይሄ ጥያቄ ብዙ ጊዜ ስለማይጠየቅ አቶ ሰለሞን እጅግ በጣም አመሰግናለሁ።
ዶክተር አክሎግን አመሰግናለሁ። ተከታዩ የተፈጥሮ አካባቢና የአየር ንብረት ተመራማሪና መምህሩ ዶክተር ጌታቸው አሰፋ ናቸው።
አሁን ያለሁት በዩኒቨርሲቲ ኦፍ ካልግሪ ወደ ምዕራብ ካናዳ የሚገኝ ዩኒቨርሲቲ ውስጥ ተባባሪ ፕሮፌሰር ሆኜ እንዲሁም በአንድ የምርትና የአገልግሎት ሂደት ውስጥ ከአካባቢ ተጽዕኖ ጋር ወይም ብክለት ጋር ያለውን ግንኙነት የሚያጠና ክፍል ሊቀመንበር ነኝ።
አመሰግናለሁ ዶክተር ጌታቸው አሰፋ። ጉዳያችን በመግቢያው እንደተጠቀሰው የተባበሩት መንግስታት ድርጅት ሰባኛው ጠቅላላ ጉባኤ ነው። ይህ ጠቅላላ ጉባኤ ልዩ ትኩረት ሰጥቶ የተነጋገረባቸው ጉዳዮች የተፈጥሯችንና የእኛ መጻኢ ዕጣ ፈንታ፣ የዘመኑ የዓለም ጸጥታና ሰላም፣ እንዲሁም የሽብር ፈጠራ ገጽታዎችና የችግሮቹ መሠረቶች ናቸው። ዛሬ ያሉብንን ችግሮች ማሸነፍ ይቻላል የሚል እምነት አላቸው የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን።
በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማኅበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻልና ይህንን እጅግ ጠቃሚ የሆነ ጉዞ ዘወትር በመንግሥታቱ ድርጅት ቻርተርና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን።
የብዙዎቹ የጸጥታ ችግሮችና ለሽብር ፈጠራ ቀለብ የሚያቀርቡ እክሎች መሠረቶች የአስተዳደር አያያዝ መሆኑን ዘወትር የሚጎተጉቱት የአሜሪካው ፕሬዚደንት ባራክ ኦባማ በዚህ ጠቅላላ ጉባኤም ላይ ይህንኑ ሐሳባቸውን አጠንክረው ደግመውታል።
Real path to lasting stability and progress is not less democracy. I believe it is more democracy in terms of free speech and freedom of religion.
ወደ ዘላቂ መረጋጋትና ወደ እድገት ለመቅረብ ትክክለኛው መፍትሄ ዴሞክራሲን መቀነስ አይደለም። እንዲያውም በመናገር ነጻነት፣ በእምነት ነጻነት፣ የሕግን የበላይነት በማስጠበቅ ጠንካራ የሲቪል ማህበራት እንዲቋቋሙ ለማድረግ ዴሞክራሲን ማብዛት ነው ትክክለኛው መንገድ።
የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሀገራቸው እያሳየች ያለችውን እድገትና ልማት ተናግረዋል። የመንግስታቸውን ራዕይና የጉዞ አቅጣጫም ጠቁመዋል።
ኢትዮጵያ has embarked on an ambitious transformative agenda with a view to achieving a middle income status by the year 2025.
ኢትዮጵያ እስከ 2018 ዓመተ ምህረት ባለው ጊዜ ባለመካከለኛ ገቢ ለመሆን በያዘችው አካሄድ ታላቅ የሆነ የሽግግር ሥራ ጀምራለች። ይህንን ለማድረግ የምናስበው የአየር ንብረት ለውጥን መቋቋም በሚችል ከበካይ ካርበን በጸዳ አረንጓዴ የምጣኔ ሀብት ስትራቴጂ ነው። ይህ ስትራቴጂ በሀገሪቱ የልማት እቅድ ውስጥ ሙሉ በሙሉ ተካቷል። ያለፈው አምስት ዓመታት ስኬቶቻችን እጅግ አበረታች ናቸው። ሁለተኛውን የእድገትና ትራንስፎርሜሽን እቅድ ስንጀምርም በስኬት እንድናካሄደው የሚያበረታቱን ናቸው።
የምጣኔ ሀብት፣ የሰብአዊ ልማትና የአካባቢ ጉዳዮች ተመራማሪዎቹና ባለሙያዎቹ እንግዶቼ ስፋት ያላቸውን አካባቢዎች ከምርምሮችና ጥልቀት ካላቸው ልምዶቻቸው ጋር እያስታከኩ ተንትነዋል፣ ፈትሸዋቸዋል። ኢትዮጵያን በሚመለከት ሁሉም ተወያዮቼ የሚስማሙበት ነጥብ አለ። ከዶክተር ደምስ ልነሳ።
የኢትዮጵያ መንግስት ብቻ ስላለ ሳይሆን የዓለም ባንክ፣ የዓለም የገንዘብ ድርጅት እነዚህ እንግዲህ በኢኮኖሚ ላይ ትልቅ ጥናት እናደርጋለን የሚሉት ሁሉ የተስማሙበት ነው የምለው ለምሳሌ ያህል የኢትዮጵያ የነፍስ ወከፍ ገቢ $632 በ2006 እንደደረሰ ሁሉም ሪፖርት አድርገውታል። በዚህኛው በ2007 ዓመት ያው $700 እንደሚሆን ነው። ስለዚህ ይህንን ፍጥነት ካየኸው አስር አመት ሳይሆን በአምስት አመት ጊዜ ውስጥ ይሄ መካከለኛ ገቢ ያላቸው ሀገሮች የሚመዘኑበት የነፍስ ወከፍ ገቢ $1,000 አካባቢ ይታለፋል ማለት ነው። ስለዚህ ብዙ የሚያስገርም ነገር መኖር የለበትም። ከፈቀድክልኝ ግን እዚህ ላይ ጥንቃቄ ማድረግ ያለብን ለእኔም ለአንተም ለብዙ ኢትዮጵያን መናገር እንፈልገው፣ እንዲህ አድገናል፣ ይህን ያህል እድገት እያስመዘገብን ነው ስንል በአሁንም ቢሆን ድህነት፣ ረሃብ እና የመሳሰሉት ችግር አይደሉም ማለት አይደለም። መነሻችንን ነው ማየት ያለብን። የተነሳ ነው በጣም በጣም ከወረደ ደረጃ ነው። የዛሬ 20 አመት እንዲህ አካባቢ የነበርንበት ደረጃ ስታየው ይሄ እድገት የማይመዘገብበት ምክንያት የለም። ትንሽ ከተሰራ ሁኔታዎች ፈርታይል ነበሩ። ከአሁን ወደ ያለው ግን በጣም የሚያታግል ሊሆን ይችላል። አባባሌ ግልጽ ከሆነ ማለት ነው።
ይህንን እድገት ስንመለከተው ወይም ይህን የነፍስ ወከፍ ገቢን ስንመለከት እና የአጠቃላይ ብሔራዊ ምርቱን እድገት ስንመለከት ምን ያህል የተከፋፈለ ነው ይሄ ሀብት? ይሄ የእድገት መጠን በየሰው ህይወት ላይ የሚመነዘርበት መገለጫ ምንድን ነው የሚሆነው? ነው ወይስ ጥቂት ባለሀብቶች ሀብት አካብተው ይሄ የጥቂት ባለሀብቶች ሀብት ለ80 ሚሊዮን ህዝብ በስሌት ደረጃ ሲካፈል $1,000 ይሆናል በሚል ነው የመካከለኛ ገበያ ሀገር ትሆናለች የሚባለው? ስርጭቱ ምን ያህል ነው በህዝቡ ህይወት?
በጣም ጥሩ ጥያቄ ነው። ይሄ ሌላው መነጋገር ያለብን ጉዳይ ነው። ቅድም ያልኩት እድገት ነው፣ የእድገት መለኪያ ተብሎ የሚቀመጥ ነው። የስርጭት መለኪያ ተብሎ ደግሞ የሚጠቀሱና የኢትዮጵያ መንግስትም ሌሎች የሚጠቀሙባቸው አሉ። አሁንም ብዙ ቴክኒካል አናድርገው እንጂ ጂኒ ኮፊሽንት የሚባል ነገር አለ። ይሄ ጂኒ ኮፊሽንት እየተሰራ ይወጣል። አሁን ሁሉም ሪፖርት የሚያደርጉትና የተስማማንበት ወደ 0.3 አካባቢ ነው ነው የሚለው። ይሄ ቁጥር ደግሞ አልቀየረም በአስር አመታት ስታየው። ማለት የሀብት ድልሉና ስርጭቱ ይሄን ያህል በጣም የከፋ አይደለም ነው ይሄ ቁጥር የሚያሳየው። ግን ጥንቃቄ መደረግ አለበት። ለምን አልሆነምን ብለን መጠየቅ አለብን። ሁለት ምክንያቶች አሉት። አሁን ለምሳሌ የዘንድሮ የኢትዮጵያ መንግስት ያወጣው የአምስቱ አመት እቅድ መረጃ ላይ የጂኒ ኮፊሽንቱ 0.3 ነበር የዛሬ 10 አመት ገደማ ነው እንደዚህ። አሁንም 0.3 ነው ነው የሚለው። እንግዲህ ይሄ ሁሉም የሚያወጡት ስታቲስቲክስ ነው። እኛ የምንለው እንዲሁ ስታየው ያላቸው እየወጡ የሌላቸው እንደውም አንዳንዶቹ ወደ ታችም እየወደቁ ያለ ነው የሚመስለን። ግን የእድገቱ ውጤት ነው። የእድገቱ ውጤት ግን የሆነው ምንድን ነው? እኔ አሁን ይሄ ቁጥር ለእኔ የሚያሳየኝ በጣም የገዘፉ ሀብታሞች አልወጡልንም ማለት ነው። እድገቱን የሚያመጡት ጥቂት ሳይሆኑ ብዙ ሀብታም የሚባሉ ግን ቢሊዮነር ብለህ ከዚህ በፊት እርግጥ ኢትዮጵያ ውስጥም ተመዝግቧል 2000 ነው በቅርቡ ሪፖርት የተደረጉ ቢሊዮነር የሚባሉ ማለት ናቸው። እንግዲህ 1 ቢሊዮንም ምንም ደርሰው ሊሆን ይችላል። እና አሁንም ላይም የተፈጠረው ይሄ ሀብታም የምትለው ክፍል በጣም ሀብታም ይሆን አይደለም፣ የተወሰኑ 1-2 ሊኖሩ ይችሉ ይሆናል። ስለዚህ በሁለቱም ወገን መሰራት እንዳለበት ነው ቁጥሩ የሚያሳየው፣ ይሄኛውን ቁጥር ስትተነት ነው።
ስለዚህ ባለመካከለኛ ገቢ ሀገር ትሆናለች ሲባል በዚህ በአጠቃላይ የብሔራዊ ምርት እድገቷ እና እነዛ አሁን የገለጹልኝ ጥቂት ቢሊዮነሮች ሀብት እንጂ ባለመካከለኛ ገቢ ህዝብ ይኖራል ማለት አይደለም ሀገሪቱ፣ ወይም ስፋት ያለው ባለመካከለኛ።
ልክ ነህ። ቅድም አንተም ጠቅሰዋል። እንዴት ነው የሚወሰደው ሲባል ቅድም ያልኩ የጂዲፒው በአጠቃላይ የተመረተው በገቢ ደረጃ ተሰርቶ ለህዝብ ቁጥር ሲካፈል የሚመጣ ነው። ያ ማለት ግን እያንዳንዱ ያን ያህል አለው ማለት አይደለም፣ በግልጽ እንዳስቀመጥከው። በሁለተኛ ግን ትልቅ ለውጥ የምናየው አንድ ቦታ አለ። ይህን ያለው ሁኔታ ምንድን ነው? ለምሳሌ ቅድም ያልኩ ጥቂት ሀብታሞች ቢፈጠሩ በአርሶ አደሩ አካባቢ ከዚህ በፊት የማይታወቁ ቢሊዮነርም ባይሆኑ ሚሊዮነሮች እየመጡ ነው። ቢያንስ ተጨማሪ የትራንስፖርት የቤት ሰርቶ የማከራየት ስራ ሁሉ የሚሰሩ እዛው ግን እርሻ እየሰሩ ያሉ አሉ። እንዳልኩ ጎላ ያለ እንቅስቃሴ ወደ ላይ የለም ማለት ነው። ያኛው ጂኒ ኮፊሽንቱ እንዳለ ተቀምጦ የሚያሳየኝ ግን ጥቂቶቹ ከበፊት በተሻለ ሁኔታ ደግሞ ወደ ተሻለ ተሻግረዋል ማለት ነው።
ዶክተር ደምስ አጠቃላይ ሀገራዊ እድገትና እድገቱ ከየሰው የተናጠል ኑሮና ህይወት ጋር ስላለው ግንኙነትም ይናገራሉ።
እድገት ለማምጣት የተከተልናቸው ፖሊሲዎች፣ የተነደፉ ስትራቴጂዎች እንደ አገር ሰርተዋል ማለት እንችላለን። አሁን ጥያቄ መሆን ያለበት እድገቱን ለማምጣት እንደሰራን ሁሉ የተደላደለ ሀብትና የተሻለ ገቢ በእያንዳንዱ እንዲሆን መስራት አለብን። ምክንያቱም የተመረተው ምርት በምግብ እንኳን ውሰደው፣ አሁን በምግብ የነፍስ ወከፍ የምግብ መለኪያ አለ። የዓለም ምግብ ድርጅት አውጥቶት የነበረው የዛሬ 10-15 በፊት በዚህ ግሬን ኢኩቪለንት ይባላል ማለት የምግብ እህሎች ኢኩቪለንት ሲመዘን በ2100 ካሎሪ በቀን ተብሎ እንደዚህ ይሰላና 2.16 ኩንታል በሰው ያስፈልጋል ምግብ ዋስትናን ለማረጋገጥ ነው ይሌ ነበረው።
ይሄ በአመት ነው?
ከዛ በአመታው በሰው ያቺ ሀገር ምግብ ዋስትናን አረጋግጫለሁ ለማለት ይሄን ያህል ማምረት አለበት ብለውን ነበር። የዛሬ 10 አመት ወደ 2000 አካባቢ ስታይ 1.61 ነበር ምናመርተው። ዛሬ የት ገብቷል? ዛሬ 3 ገብቷል። እንግዲህ ምግብ ዋስትና አረጋግጠናል ብለን ለመናገር ያስደፍራል ቁጥሩን ስታየው። ግን ይሄ በትክክል ረሃብተኛ የለም ወይ ብለህ ብታይቀኝ አምሹር መንግስትም የለም አይልህም። ሁላችንም የምንለው ነው ረሃብ አሁንም ቢሆን ከፍተኛ ችግር ነው ለዚች ሀገር።
እንደውም ተጨማሪ እርዳታ ከውጭም ጠይቋል መንግስት።
ይሄ አሁን ለተፈጠረው አሁን እሱን ነው ይሄ አሁን ለተፈጠረው የሊሎ ክስተት ነው እሱን አይደለም። እዚህ ላይ እንደውም መንግስትን አፕሪሼት የምታደርገው ልክ እንዳለ ሲያሳውቅ እንደውም የውጭ ድርጅቶች ሳይደርሱልኝ በራሴ እየተወጣሁት ነው ብሏል። ይሄ እንግዲህ የምግብ ዋስትናን የማረጋገጥ መመዘኛ ሆነው የኢንካም ዳይመንሽን የምንለው አለ በዛ ላይ ተጠናክሯል ማለት ነው። ያ ማለት ግን አሁን አንተም እንዳነሳው የማይራብ የለም ማለት አይደለም። አንደር ኖርማል ሰርከምስተንስም ነው ማለት እንግዲህ ይሄ የሚያሳየን
መደበኛ ሁኔታ።
ምግብን ማን ነው የሚያመርተው? ምግብን የሚያመርተው ገበሬው ነው አይደል? የምግብ እህሎችን የሚያመርተው የምግብ እህሎችን ገበሬው ስላመረተ እዛው አጠገቡ ላለው የገጠር ከተማ ነዋሪ ወይም ደግሞ ለትላልቁ ከተማ ነዋሪ ዝም ብሎ ይሰጣል ማለት አይደለም። በዚህ በኩል ያለው የመግዛት አቅሙ መጎልበት አለበት። ከዚህ ጋር የተያዘ ጉዳይ ነው። ስለዚህ ይሄንን ሊያስተካክሉ የሚችሉ መሰራት ያለባቸው ስራዎች አሉ። ፍሰቱንም ካለው ሌላው እንዲደርስ ያለበት ቦታ ደግሞ ሲደርስ ሊገዛ የሚችል አቅም እንዲኖረው የማድረግ ይሄ ከዲስትሪቢዩሽን ጋር የተያዙ የፖሊሲና የስትራቴጂ ስራዎች ትኩረት ተሰጥቷቸው መሰራት አለባቸው። የኛ ፖሊሲ ፎር ዘ ላስት 10 ሜቢ 15 ይርስ እድገት ተኮር ነበር። ከፓስት ጀምረ ስታይ እድገት ተኮር ነበር። ውጤት አምጥቷል ልክ ነው። ዓለም መስክሮልና ልክ ነው። እኩል አብሮ መሰራት ያለበት ግን የዚህ የሀብት ድልድልን የመፍጠሩ የፖሊሲና ስትራቴጂ ቀረጻ ላይ መሰራት አለበት ብዬ አምናለሁ።
በዚህ በዘላቂ ልማት ጎሎች ውስጥ የተባበሩት መንግስታት ድርጅት መስከረም 14 ያጸደቀው ነው እና አንዱ በሚቀጥሉት 15 ዓመታት ውስጥ እስከ 2030 በአውሮፓውያኑ አቆጣጠር ማለት ነው ድህነትን ሙሉ በሙሉ ማጥፋት የሚል ግዙፍ የሆነ ግብ ይዟል። አንደኛው ነው ይሄ ኖ ፖቨርቲ ነው የሚለው ድህነት የሌለበትን
እሱ እንኳን እኔን እንግዲህ እኔ አማካሪ ነኝ ብያህል ነው ሙያተኛ ነኝ እኔም አንተም ባለህ ሙያ እስከምታውቀው እንኳን ኢትዮጵያ በዛሬው ጊዜ ዛሬ በምናወራበት ጊዜ በአሜሪካ ውስጥ 15% 14-15% ድሃ ነው የታወቀ ነው። እና ማንም በአለማችን ላይ ድህነትን ያጠፋ አገር የለም። አንድ ነገር የሚያስማማን ነገር ግን በአሜሪካና የመሳሰሉ ስታይ ረሃብተኛ የሚባል የለም። ያንን ስታስቲክስ አላውቅም ስለ አሜሪካ። እኛ አገር ግን ረሃብተኛ የሚባል ስታስቲክስ አለ በዛው መጠን ማለት ነው። ስለዚህ እኔ የማላቦ ዲክላሬሽን የሚለውን ነው የምቀበለው። ኢንዲንግ ሃንገር ባይ 2025 ያሉት ይሄንን እኛ እንደውም የዛሬ 10 አመት በፊት በ2004 በዚህ በሚሊኒየም ዲቨሎፕመንት ጎልስ አገሮች የምዕተ አመቱን ልማት ግቦች ለመምታት ምን ያስፈልጋቸዋል የሚል የዳሰሳ ጥናት በፕሮፌሰር ጄፍ ሳክስ የሚመራ ኮሎምቢያ እዚህ ኢትዮጵያ ውስጥ አንዱ ካንትሪ ኬዝ ላይ እኔ ነኝ የሰራሁት። አንዱ የገጠርና የግብርና ቡድኑ መርቻለሁ። ያን ጊዜ ያነሳ ነው ይሄ ድህነትን ማጥፋት የሚለው ሳይሆን which is impossible ይቻላል የሚል ካለ አሁን መነጋገር እንችላለን። ግን ረሃብን ኢሚዲየትሊ ጊዜ ሳንሰጥ እንዲጠፋ ማድረግ እንደ አገር መቻል አለብን አቋም ነው ያለው።
በዚህ በዘላቂ ልማት ግቦች ውስጥም ሁለተኛው ይሄ ድህነትን ማጥፋት ከሚለው ቀጥሎ ያለው ረሃብን ማጥፋት ነው።
ረሃብን ማጥፋት ይቻላል። እንደውም ንጎሸት ማድረግ የለብንም ብለን ነው የምንከራከረው አንዳንዶቻችን። ለረሃብ ካለን ሁኔታ አንጻር ስታየው ካለን ፖቴንሻል እንደ አገር የተቀናጀ ስራ ከሰራን 10 አመት የሚያስጠብቅ ምን ምክንያት የለም። እኔም ብጠይቀኝ
ዶክተር አክሎግ ቢራራስ የኢትዮጵያን እድገትና ወደ ባለመካከለኛ ገቢ ሀገርነት በመጪዎቹ 10 አመታት የመሻገር ራዕይ እንዴት ይተነትኗቸዋል?
ከአፍሪካ ሀገሮች ጋር ኢትዮጵያን ብናወዳድር ቢፈቀድልኝ፣ አሁን በቅርብ ጊዜ ሌጋተም የተባለው ተቋም ስለ ሀብታም ሀገሮች ሲያነሳ 10 የአፍሪካ ሀገሮችን ለይቶ አውጥቷል። ሴኔጋል፣ ቡርኪና ፋሶ፣ ሩዋንዳ። ሩዋንዳ እንደሚታወሰው እልቂት የተካሄደባት ሀገር ናት። ከዚያ እልቂት ወጣ እንዴት አስደናቂ እድገት እንደምታሳይ እያየን ነው። የሴቶች ተሳትፎ በጣም ከፍተኛ ነው። የጋናም እንደዚሁ ነው። አንዷ ሀብታም ተብላ የሚጠራው ናት። ቱኒዥያ፣ ናሚቢያ፣ ሞሮኮ፣ ደቡብ አፍሪካና ቦትስዋና ይገኙበታል። ግን በአንጻሩ ደግሞ አምስቱ የመጨረሻ ድሃ የሚባሉ ሀገሮች እነማን ናቸው ብዬ ራስን ስጠይቅና ስመራመር አንደኛው ማሊ፣ ሌላው ሲራሊዮን፣ ቶጎ፣ ኤርትራና ኢትዮጵያ ይገኙበታል። በነፍስ ወከፍ ገቢ በኩል ብናነጻጽረው እንግዲህ ቅድም ወደ ጠየቁት ጥያቄ ልገባ ነው። የመካከለኛ ገቢ እንዴት ይደረስበታል አይደረስበትም የሚለውን ጠቅላይ ሚኒስትሩ በተባበሩት መንግስታት ያቀረቡትን ለመዘገብ ነው። እና ኢትዮጵያ አሁንም ብዙ እድገት ታይቶባታል፣ እጥፍ ድርብ እድገት ታይቶባታል የሚባለው ምንም የሚካድ ነገር አይደለም። ኢትዮጵያንን ያየ የአሁኑ ኢትዮጵያ ከደርግ መንግስት ጋር ስትነጻጸር ወይም ደግሞ ከአጼ ኃይለስላሴ መንግስት ጋር ስትነጻጸር መሰረታዊ የሆኑ ለውጦች እንዳሉ ምንም አይካድም። ነገር ግን የመካከለኛ ገቢ ያለው አገር የሚባለውን ትርጉም ብናየው $1,045 በአመት የነፍስ ወከፍ ገቢ የሚያገኙ ሀገሮች ናቸው የመካከለኛ ገቢ ደረጃ ላይ ደርሰዋል የሚባሉት። ቅድም የጠቀስኳቸው ከፍተኛ ገቢ ያላቸውና ሀብታም የሆኑ ሀገሮች የሚለዩት ከኢትዮጵያ በዚሁ ነው። ስለዚህ ችግሮች መሰረታዊ የሆኑ ችግሮች ካሉ እንዴት አድርጎ ነው አሁን ያለውን $490 በአመት እስከ $500 ድረስ የሚገመት ገቢ እንዴት አድርጎ ነው ከእጽፍ በላይ ለመጨመር የሚቻለው በአስር አመት ውስጥ የሚለው ጥያቄ በአእምሮ ይብላላል። እና ከዚህ ላይ ችግሩ ታዲያ ምንድን ነው? መሰረታዊ የሆነ ችግር አለ የለም የሚለው ቁልፍ ይመስለኛል። ምክንያቱም የኢትዮጵያ ሕዝብ እንዲያውቀው የምፈልገው ከሌሎች ሀገሮች ጋር የማወዳደር ግዴታ አለብን የሚል ነው። ይኸው ምንድን ነው? መሰረታዊ ችግሮች ሊፈቱ የሚችሉት መሰረታዊ የሆኑ የአገዛዝ ችግሮች ሲፈቱ ነው። ይህንን ከእኔ የበለጠ ፕሬዚደንት ኦባማ ኢትዮጵያ ሄደው ሳለ የተናገሩትን አንድ ሁለት ነገሮች ብጠቅስ።
ሰዓቴ ለዛሬ ተጠናቀቀ መሰለኝ። ቀሪውን ይዤሎ መልሳለሁ። ዶክተር ደምስ ጫን ያለው፣ ዶክተር አክሎግ ቢራራ፣ ዶክተር ጌታቸው አሰፋ፣ እናንተንም የተከበራችሁ አድማጮቼ አመሰግናለሁ። ጤና ይስጥልኝ
አድማጮች። ቀጣዩ የዕለቱን አጋማሽ የስርጭት ክፍለ ጊዜ የሚሸፍነው ተረኛው የሙዚቃ ቃና ቅንብር ነው። ከዚያ በፊት ግን ነገ እሁድ ምሽት የራዲዮ መጽሔት
ሁላችንም ብዕር እናነሳለን፣ ብዕር እንጨብጣለን፣ ብዕር እንይዛለን፣ ብዕር እንጽፋለን። ግን ብዕር ጋሽ ሙልጌታ እጅ ሲገባ የሚሳኤል ያህል ታላቅ ኃይል ያለው ነው የሚሆነው።
ሳንፈራ በመሰከርን፣ ጥቁር ሳንለብስ አናሞገስ፣ ላፈር ካልገበርን አናወድስ። ይኸው እንግዲህ ተሰበሰብን በሞት መሐላ ልናድስ። ሙሾ ልናወርድ መጣንልህ ብድር ውለታ ልንመልስ። ደግነትህን ልንዘምር በቃላት ቅያሜ ልንክስ። ሀገሬም ገዶ አላማረን ለአፈሯ ተሟክተህ ኖረህ፣ አፈሯን እንኳን ሳትቀምስ በስደት ሰው አገር ቀረ። አይምሮህ በጠላት ድርጊት ጣትህ ብዕር ሲደማ፣ ሳንበጅ ለኛው ነፃነት ጆሮአችን ለኛው ሳይሰማ፣ ለሀገር ለወዳጅ ቤተሰብ ለቃላት ውበት ጥብቅና፣ ደከመኝ ያልከን በድንገት ሲያቁኝ ቢያውቁበታል። ምስጋና የምናቀርበው አድናቆት የምንቸረው ሳንፈራ ምን መሰክረው በድን ሲሆኑ ብቻ ነው። በሕይወት አንዳንዱ እልፈት ከመግለጽ አልፎ ይገዝፋል፣ ከፍቅር አይበልጥም እንጂ ህመሙ ከቃል ይበዛል። ላዳፍታ
አሁን ከነገ ምሽት የራዲዮ መጽሔት ድምፆች ውስጥ ነው የሰማችሁት። ባለፈው ሳምንት አጋማሽ ያለፈው እውቁ ጋዜጠኛ ሙሉጌታ ሉሌ ሕይወትና ሥራ ይዘከራል። ነገ ምሽት ቀጠሯችሁ ከራዲዮ መጽሔት ጋር ይሁን። አሁን አድማጮች፣ ደሳለኝ መኮንን ከምሽቱ የሙዚቃ ቃና ቅንብር ጋር ብቅ ብሏል። ደስ ለመሆኑ እጅ ከምን
አሉላ፣ አመሰግናለሁ። በነገራችን ላይ ጽዮን ግርማና መስተዋት አድርገው ነበሩ የሙዚቃ ቃናን የሚያዘጋጁ ለዛሬ። ሁለቱም በሌላ ስራ ላይ ናቸው። ታዲያ አልፎ አልፎ ብቅ ላለሁ ባልኩት መሰረት ዛሬ ይኸው ስቱዲዮ 14 ብቅ ብያለሁ። በዛሬው ፕሮግራም ለጆሮ የሚጥሙ ለስላሳ ዜማዎችን ይዤ ቀርቤያለሁ።
ግሩም ደሳለኝ፣ እንግዲህ የቀድሞ አድማጮችህም አገኙህ ማለት ነው። እናመሰግናለን። አድማጮች፣ አሁን ወደ ሙዚቃ ቃና ደስ መስመሩን መረከብ ትችላለህ።
አሉላ መሰግናለሁ። ሰላም ሰላም ሰላም። ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ እንደምን ሰነበታችሁ? የክብር ሰላምታዬ ከስቱዲዮ 14 ይድረሳችሁ። በቀጥታ ወደ ሙዚቃ ነው የምንሄደው። የምሽት ፕሮግራማችንን የምንጀምረው አፕታውን ፋንክ ማርክ ራንሰን ከቡርኖ ማርስ ጋር በሚጫወተው ዜማ ይሆናል። With Saint Laurent, gotta kiss myself, I'm so pretty. I'm too hot. Call the police and the fireman. I'm too hot. Make a dragon wanna retire, man. I'm too hot. Say my name, you know who I am. I'm too hot. And my band bought that money. Break it down. Girls hit you, hallelujah. Girls hit you, hallelujah. Girls hit you, hallelujah. 'Cause Uptown Funk don't give it to you. 'Cause Uptown Funk. Just watch. አፕታውን ፋንክ በተሰኘው ማርክ ራንሰን እና ብሩኖ ማርስ በተጫወቱት ዜማ ነበር የምሽት ፕሮግራማችንን የጀመርነው። በመቀጠል ደግሞ ወንደርፉል የተሰኘውን የአሪታ ፍራንክሊንን ዜማ እናደምጣለን። Someone could make me lose control. Finding it hard to breathe, 'cause I just can't believe you're feeling me like I'm feeling you.
I had to pinch myself, 'cause nobody.
Yeah, yeah. ወንደርፉል እያለች የተጫወተችልን የ73 ዓመቷ የዕድሜ ባለጸጋ የሆነችው የሶሎዋ ንግሥት አሪታ ፍራንክሊን ነበረች። አሪታ አሁንም ከሙዚቃው መድረክ አልጠፋችም። እንደውም በቅርቡ የሮማው ጳጳስ ዩናይትድ ስቴትስን በጎበኙበት ወቅት አሜዚንግ ግሬስ የተሰኘውን ዜማ ለጳጳሱ ተጫውታለች። አሪታ ከ75 ሚሊዮን በላይ ቅጂ የሸጠች ድምጻዊ ስትሆን የ18 ጊዜ የግራሚ አሸናፊ ሆናለች። የተከበራችሁ የሙዚቃ ቀን አድማጮች ወደ ሙዚቃው ልመልሳችሁና አንቼን ሜሎዲ የተሰኘውን The Righteous Brothers የሚጫወቱትን ዜማ እናድምጥ።
Time.
Unchained Melody የተሰኘውን The Righteous Brothers የተጫወቱትን ዜማ ነበር ያደመጥነው። እንደው ለማስታወስ ያህል ዜማው በገበያ ላይ ያለው እንደ አውሮፓውያን አቆጣጠር በ1965 ነበር። በመቀጠል ደግሞ ሪሃና ከማይኪ ኢኮጋ በመሆን Stay እያለች የምትጫወተውን ለስለስ ያለ ዜማ እናደምጣለን። Stay የተሰኘውን የሪሃናን ዜማ ነበር ቀደም ብለን ያደመጥነው። አብሯት የተጫወተው ሚኪ ኢኮ ነበር። አርማጮች ያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የለተቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን horn@voanews.com ወይንም qana.des@voanews.com ብላችሁ በሁለቱም ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ልድገምላችሁ፣ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 202237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ዋን ሞር ትራይ የተሰኘውን የጆርጅ ማይክልን ዜማ ነበር ያደመጥነው። ይህ ዜማ ከሚሊየን በላይ ቅጂ የተሸጠ ሲሆን በቢልቦርድ ሰንጠረዥም ላይ የአንደኝነትን ደረጃ ይዞ ነበር። በመቀጠል ደግሞ ወደ ሶል ዜማ ልውሰዳችሁና አንቶኒ ሃሚልተን ኮል ይለናል።
Have a little role play, baby. Whatever turns If you're cool, then I'm cool, then we're cool. If you're cool, then I'm cool, then we're cool. Quit your worrying, baby. Oh, quit your worrying, girl. If you're cool, you're cool, then I'm cool, yeah. Then we're cool. If you're cool, then I'm cool, then we're cool. Quit your worrying, baby.
Oh, you forget about your problem now.
Quit your worrying, girl.
Touching and kissing, a barefoot, straw in our mouth, laughing and fishing. I know you from the city in little Louis Vuitton, but you're stressed out. Come over here and let me calm your soul, let me rub on your back. Paint on your toes, let me scratch the dandruff out of your scalp, picking your nose.
Oh boy, you so nasty.
Is all I hear you scream, but you the answer to my question. The eh to my dreams, you all radio killer. We can call our white friends up and drink a Miller. Genuine draft, then kick them all out of the house. Take us a bath. You choose. All I need in this world is my OU. And
don't worry, girl.
Don't worry.
ኩል የተሰኘውን የአንቶኒ ሃምልተንን ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። ዛሬ የምሰናበታችሁ ሲንግ ፎር ዩ እያለች ትሬሲ ቻክመን በምትጫወተው ዜማ ይሆናል። ጽዮንና መስተዋት ሳምንት ይመለሳሉ። እኔም አልፎ አልፎ እንደዚሁ ብቅ ላለውኝ በሚቀጥለው ከኔ ጋር እስክንገናኝ ድረስ በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።
You can hum along to. I remember there was a time when I used to sing for you. Do 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 do. I used to sing for you. Knew all the words to the popular songs with the radio. sing for you. The chorus, we are the bridge. The words and music to every day I've lived. There's nothing I wouldn't give for one more time when I can sing for you. Do 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 do.
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። በብዙ ሺዎች የተቆጠሩ ሰንደቅ ዓላማዎችን የሚያውለበልቡ መፈክሮችን የያዙና ንግግሮችና ዝማሬዎችን የሚያዳምጡ ሰዎች ዛሬ በዋሽንግተን ብሔራዊ መስክ ላይ ተሰብስበው የቄስ ሉዊ ፋራካንን 20ኛ ዓመት የሚሊዮን ሰዎች ሰልፍ እያከበሩ ነው። ፋራካን ከሰልፉ በፊት ባወጡት መግለጫ በትዕይንተ ሕዝቡ ላይ የማያወላውል መልእክት ለማስተላለፍና የዩናይትድ ስቴትስ መንግሥት ለሕጋዊ ጥያቄያችን ተገቢ ምላሽ እንዲሰጥ ለመጠየቅ አቅጃለሁ ብለዋል። ሰልፉ አሁንም በዩናይትድ ስቴትስ ኮንግረስ ደጃፍ እየተካሄደ ነው። ቱርክ ዋና ከተማ ውስጥ በዛሬው ዕለት በዋናው የባቡር ጣቢያ የደረሱ ጥንድ ፍንዳታዎች ለ88 ሰዎች ሕይወት መጥፋት ምክንያት ሆነዋል። የአፍቃሪ ኩርድ ሰላማዊ ሰልፍ ከመካሄዱ ጥቂት ጊዜ አስቀድሞ የደረሱት መንታ ፍንዳታዎች ሌሎች ከ200 ያላነሱ ሰዎችንም ጎድተዋል ተብሏል። ይህን መሰሉ ጥቃት በቱርክ ሲደርስ በታሪክ የዛሬው ከባዱ ነው ተብሏል። አንካራ ከተማ ሁሉስ ወረዳ ፍንዳታዎቹ የደረሱት በባቡሩ ጣቢያ ዋና መውጫ በር አቅራቢያ ሲሆን አብዛኞቹን የሰልፉን ተሳታፊዎች ያለመ ሳይሆን እንዳልቀረ ይገመታል። የዛሬውን የኩርድ ድጋፍ ሰላማዊ ሰልፍ ያዘጋጁት የሌበርና የሲቪል ማህበረሰብ ቡድኖች ናቸው። ባለሥልጣናት የሰለባዎቹ ቁጥር ሊጨምር እንደሚችል አስረድተዋል። የቱርክ ፕሬዚደንት ረሴፕ ታይፕ ኤርዶጋን በህብረታችንና ሀገራችን ሰላም ላይ የተቃጣ አሰቃቂ ጥቃት ሲሉ ድርጊቱን አውግዘዋል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ያስተናገድኳችሁ ሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ። ነገ እሁድ ከምሽቱ 3 ሰዓት ላይ መልሰን እስከምንገናኝ ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.